I received a special gift last Christmas.
The brought ስጦታ ባለፈው ገና ተቀበልኩኝ። የእህቴ ልጅ ነበር የሰጠችኝ። ካገባ በኋላ በቤት ስወጣ ትቼው የሄድኩት ነገሮች መካከል አንዱ ነበር። ይህም ስጦታ በእጄ ያስኩት የቡና ቀለም ያለው መጽሐፍ ነው። ይህም መጽሐፍ በሁለተኛው የዓለም ጦርነት ጊዜ ወደ አየር ኃይል ለገቡት ሰዎች የሚሰጥ የኋለኛ ቀን ቅዱሳን መጽሐፍ ነበር። ይህ ፕሬዚደንት ከሂበር ጄ ግራንትና ከአማካሪዎቹ ከጄ ሩብን ክላርክና ከዴቪድ ኦመኬ በግሌት እንደሰጠኝ አይነት ነበሩ ያሰብኩባቸው። በመጽሐፍቶቹ መግቢያ ላይ እነዚህ ሦስት ነቢያት እንዲጻፉ፣ የወታደር አገልግሎች በግል ወይም በወኪል ከእናንተ ጋር ለመገናኘት አያስችለንም። ለማድረግ የምንችለው ቢኖር የትም ቢሆን የሚታደስ ተስፋና እምነት የሚሰጣችሁ እንዲሁም የመጽናኛ የሰላም መንፈስ ሊያመጣላችሁ የሚችል የአሁን ዘመን ራእይን ክፍል የያዘ የወንጌል መሠረታዊ መርህሮች የሚገልጽ በእጃችሁ መስጠት ነው። ዛሬ በሌላ ዓለም ጦርነት ላይ ነው ያለ ነው። በዚህ ግን ምንም መሳሪያ የለም። ጦርነት በሐሳቦች፣ በቃላቶች እና በሥራዎች ላይ ነው የሚካሄደው። ይህም የኃጢአት ጦርነት ነው። እናም ከሁሉም በላይ አሁን ትእዛዛትን እንድናከብርና እንድናስታወስ የሚያደርግ ያስፈልገናል። ዓለማዊ አስተሳሰብ ተቀባይነት አግኝቷል። እናም ጌታ ለልጆቹ ደህንነት ከመሠረታቸው ጋር የሚቃረኑ ናቸው። በዚህ ትንሽ ቡና አይነት መጽሐፍ ውስጥ ከቀዳሚ አመራር ደብዳቤ አለ። ታዛዥ መሆን ነጻነት ነው የሚል ርዕስ ያለው ለወታደሮች የተዘጋጀ የሆነ ጽሑፍ አለ። ጽሑፉም በአገልግሎት ላሉት መልካምነት የሆኑትን በወታደርነት ሕግና መለኮታዊ ሕግን ያመሳስላል። ጽሑፉም እግዚአብሔር በሚያዝበት በሁለንተና ውስጥ እርግጥ በረከቶችና የማይቀየሩ ቅጣቶች ያሉት ሁለንተናዊ ዘላለማዊ ሕግ የሆነ ሕግ አለ ይላል። የመጨረሻው የመልእክቱ ቃልም በእግዚአብሔር ሕግ ላይ የሚያተኩር ነበር። ያለማፈር ወደምታፈቅሯቸው ለመመለስ ከፈለጋችሁ፣ ሰው ለመሆንና በደስታ ለመኖር ከፈለጋችሁ የእግዚአብሔርን ሕግን አክፍሩ። ይህንን በማድረግ ለመቀጠል በምትታገሉት ታላቅ ዋጋ ያለው ነጻነት ላይ ሌሎች ሊመኩበት የሚችሉትን ከኃጢአት ነጻ መሆን ተጨማሪ ማድረግን ትችላላችሁ። ምክንያቱም በሕግ ታዛዥነት ነጻነት ነውና። በሕግ ታዛዥነት ነጻ ነው የሚለው ሐረግ ለምን ነው የሚገባኝ የሆነው? አሁንስ ለምን ነው እኛ የሚገባን? ምናልባት ስለ ምድር በፊት ሕይወታችን የተገለጸ እውነት ስላለን ነው። ከዚህ ከመጀመሪያ በፊት የዘላለም አባት እግዚአብሔር እቅዱን ባቀረበለት ጊዜ ሰይጣን እቅዱን ለመቀየር እየፈለገ እናውቃለን። ሁሉንም ሰዎች አድናለሁ አለ፣ አንዱም ነፍስ አይጠፋም። እና ሰይጣንም በሐሳብ ባቀረበው ውጤታማ እንደሚሆን ልበ ሙሉ ነበር። ነገር ግን ተቀባይነት ያልሆነ ክፍያ ነበር። ይህም እግዚአብሔር በስጦታ የሰጠው የሰው ነፃ ምርጫ መጥፋት ነበር። ስለዚህ ስጦታ ፕሬዚደንት ሆርቢሊ እንዳሉት ከሕይወት ሌላ ነፃ ምርጫ ለሰው ዘር እግዚአብሔር የሰጠው ከሁሉ በላይ ታላቅ ስጦታ ነው ብለዋል። በዚህም ምክንያት ሰይጣን የሰውን ነፃ ምርጫ ችላ ማለቱ ቀላል ነገር አልነበረም። በእርግጥም የሰው ጦርነት የተነሳበት ዋና ነጥብም ይህን ነበር። የሰው ጦርነት ድል የተነሳም ነፃ ምርጫ ድል ነበር። ሰይጣን ግን አልጨረሰም ነበር። ተተኪው እቅዱ ከአዳምና ሔዋን ቀናት ጀምሮ ያደረገው የነበረው እቅድ ወንዶችና ሴቶችን መፈተን ነበር። በዚህም እኛ እግዚአብሔር ለሰጠን የነፃ ምርጫ ስጦታ ብቁ እንዳልሆንን ለማረጋገጥ ነበር። ሰይጣን የሚያደርገው ነገር ብዙ ምክንያቶች ነበራቸው። ምናልባት ከነዚህ ታላቅ የሆነው በቀልብ ቢሆንም እርሱም ሰዎች እርሱ የሚበሳጭ እንደሆነ የተሳጩ እንዲሆኑ ስለሚፈልግ ነው። ማንኛችንም ሰይጣን ውጤታማ ለመሆን ምን አይነት ፍላጎት እንዳለው መርሳት አያስፈልገንም። በእግዚአብሔር ዘላለማዊ እቅድ ውስጥ ያለው ኃላፊነት በሁሉም ነገሮች ተቃራኒ እንደሚኖረው እና ነፃ ምርጫዎች እንዲፈትን ነው። ለእናንተና እኔ የምንመርጣቸው እያንዳንዱ ምርጫዎች የነፃ ምርጫችን ፈተና ነው። በእግዚአብሔር ትእዛዛት ታዛዥ ለመሆን ወይም ለአለመሆን መምረጣችን በእርግጥ ነፃነትና ዘላለም ሕይወት እና ምርኮነትና ሞት መካከል መምረጥ ነው። ይህም መሠረታዊ ትምህርት በሁለተኛው ኔፊ ምዕራፍ 2:27 ውስጥ ተምረናል። ስለዚህም ሰዎች በሥጋ ባሉ ጊዜ ነፃ ናቸው፣ እናም አስፈላጊ የሆኑ ነገሮች ሁሉ ለሰው ተሰጥተዋል። እናም እነርሱ ሁሉ ሰው በሚማለደው አማካኝነት ነፃነትን ወይም ዘላለማዊነት ሕይወትን ለመምረጥ ወይም እንደ ዲያብሎስ ምርኮና ኃይል ምርኮነትና ሞትን ለመምረጥ ነፃ ናቸው። ምክንያቱም እርሱ ሰዎች ሁሉ እንደ እርሱ መከረኛ እንዲሆኑ ይፈልጋልና። በብዙ መንገዶች ይህም ዓለም ሁልጊዜ በጦርነት ላይ ነበር። ቀዳማዊ አመራር ትንሹን ቡና አይነት መጽሐፍ ሲልኩልኝ ከሁለት የዓለም ጦርነት በላይ የነበረ ሐሳብ ነበራቸው። በዚህ ታላቅ ጦርነት እንዲሁም የኃጢአትን በሚቃረን ጦርነት መጽሐፉ የእምነት ጋሻ እንዲሆንና ለእኔና ለእግዚአብሔር ትእዛዛት እንድንኖር እንዳስታውስ እንደሚያገለግል ተስፋ እንደነበራቸው አምናለሁ። ራሳችን መመዘን እና ካለፉት ትውልዶች ጋር ማመዛዘን የምንችልበት አንዱ መንገድ በአስር ትእዛዛቱ በኩል ነው። በሰለጠኑት አገሮች ውስጥ በልዩም በይሁዳ ክርስቲያን አገሮች ውስጥ አስሩ ትእዛዛት በመልካምና በክፉ መካከል የሚለያዩ ከሁሉም በላይ ተቀባይነት ያላቸው ናቸው። በአስተያየቴ አስሩ ትእዛዛት አራቱ አሁንም ታላቅ ትኩረት እንደሚሰጣቸው አስባለሁ። እንደ ባህል ግድያን፣ መስረቅንና መዋሸትን እንጠላለን እናም እናኮንናለን። እንዲሁም ልጆች ለወላጆቻቸው ባላቸው ኃላፊነትም እናምናለን። ነገር ግን እንደ ኅብረተሰብ ሌሎቹን ስድስት ትእዛዛትን ሁልጊዜም ችላ እንላለን። ዓለማዊ አስቀዳይ ድርገቶች የሚያመለክት ከሆነ ከእውነተኛው እግዚአብሔር በፊት የምናደርጋቸው ሌሎች አምላኮች አሉ። ታዋቂ ሰዎችን፣ አናኖርን፣ ሀብትን እና አንዳንዴም የተቀረጹ ነገሮችን ወይም ዕቃዎችን እንደ ጣዖት እናደርጋቸዋለን። የእግዚአብሔርን ስም በተለያዩ ስድበቶች እንጠቀምበታለን። ለታላቁ ጨረቃዎቻችን ከፍተኛ ሽርሽር፣ ለከባድ የዕቃ መሽመት እናም ለማምለክ ሳይሆን ለሁሉም ነገሮች የሰንበትን ቀን እንጠቀምበታለን። ከጋብቻ ውጪ የሆነ ፍትሕዋታዊ ሥጋዊ ነገሮችን ለመጫወት እናደርጋቸዋለን። ቅናት ከሕይወት በብዛት የሚገኝ ሆኗል። በሁሉም ዘመናት ነቢያት ስለ ሁለቱ ኃይለኛ ትእዛዛት ማስጠንቀቂያ ሰጥተዋል። እነዚህም ከግድያና ከዙመት ጋር የተያያዙ ናቸው። ለዚህ ሁለት በጣም አስፈላጊ ትእዛዛት አንድ መሠረት አላቸው። ይህም ሕይወት የእግዚአብሔር መብት ነው። እናም የሟች ሕይወታችን ቤተ መቅደሶች የሆኑትን ሥጋዊ ሰውነትን እግዚአብሔር በሠራቸው ገደቦች ውስጥ መፈጠር ይገባቸዋል። ሰው እግዚአብሔር ሕግጋት በራሱ ሕግጋት መቀየር የሰው ፍርድና ኃጢአት ዝልቅነት ምሳሌ ነው። ስለ ጋብቻ ቅዱስነት ያሉ የእነዚህ አስወራጆች አስተያየት ዋና ውጤትም በቤተሰቦች ላይ የሚያደርሱት እንዲሁም የቤተሰቡ ጥንካሬ በሚያስፈራ ሁኔታ መውደቁ እና ይህም ውድቀት የኅብረተሰብ መሰባበርን ማምጣቱ ነው። የተያያዙ ምክንያቶችና ውጤትም አያለው። ለባለቤታችንና ታማኝ የሆኑትን ውሳኔን ስንተው ኅብረተሰብን አጣብቆ የያዘውን መጫም እናስወግዳለን። ትእዛዛትን ጠቃሚ በሆነ ሁኔታ የምንመለከትበት መንገድ አንዱ ቢኖር ይህም የሚያፈቅሩን ሁሉንም ያውቀው ጥበበኛ የሰማይ አባት እንደመጣ ማሰብ ነው። ዓላማው የእኛ ዘላለማዊ ደስታ ነው። በዘላለም ደስታ ለማግኘት የምንችልበት መንገድ የሆነው ትእዛዛቱም ወደ እርሱ እንድንመለስ የሰጠ መመሪያ ነው። በዘላለማዊ ደስታችን ውስጥ ቤትና ቤተሰብ እንዴት አስፈላጊ ናቸው! በትንሹ ብናይም አይነት መጽሐፍ ላይ ገጽ 143 እንዲህ ይላል፣ ሰማይ ወደ ዘላለም የምንመለከትባቸው የቤታቸው ምስል ነው ይላል። የቤተሰብና የቤት ትምህርት በቅርብ ታላቅ ግልጽና ኃይለኛ መንገድ በቤተሰብ በዓለም የተላለፈ አዋጅ ውስጥ ተደጋግሞ ተነግሯል። ስለ ቤተሰብ ዘላለማዊነት አውጇል። እናም ከቤተ መቅደስ ማምለክ ጋር ያለውን ግንኙነት ገልጿል። አዋጁም የቤተሰብ ዘላለማዊነት ደስታ የተመሠረተበትን ሕግንም አውጇል። ይህም የተቀደሱት የመዋለድ ኃይሎችና ባልና ሚስት በሕግጋት በተጋቡ ወንዶችና ሴቶች መካከል ብቻ መፈጸም እንዳለባቸው ነው። እግዚአብሔር በነቢያት የሥነ ምግባሮች መርሆች እንዳሉ ገልጿል። ኃጢአት ሁልጊዜም ኃጢአት ነው። የጌታን ትእዛዛት አለማክበር ሁልጊዜም በረከቶችን እንዳናገኝ ያደርጋሉ። ዓለም ሁልጊዜም ይቀየራል። ነገር ግን የእርሱ ትእዛዛት እግዚአብሔርና ቃል ኪዳን የገባቸው በረከቶች በምንም አይቀየሩም። የመጨረሻና የማይቀየሩ ናቸው። ወንዶችና ሴቶች ነፃ ምርጫዎችን እንደ እግዚአብሔር ስጦታ ይቀበላሉ። ነገር ግን ነፃነታቸውና ዘላለማዊ ደስታቸው የሚመጣው ለሕግጋቱ ታዛዥ በመሆን ነው። ጥፋተኛ ልጁ ኮሪያንትንን አልማ እንደመከረው ክፋት በፍጹም ደስተኛ ሆነው አያውቅም ብሎታል። በዚህ ሙሉ ወንጌል ዳግም መመለስ ቀናት ጌታ እንደገና ለእኛ ትእዛዛቱ ታዛዥነትን ቃል የገባልነትን በረከቶችን ገልጾልናል። ይህም ዓለም በመሠረቱ አስቀድሞ ሁሉም በረከቶች የሚመረኮዙበት በሰማዮች ውስጥ ሊሻር የማይቻል የታወጀ ሕግ አለ። የትኛውንም በረከቶች ከእግዚአብሔር ስናገኝ ሁሉንም ነገር በተመረኮዘበት ለዚያ ሕግ ታዛዥ በመሆን ነው ብሎናል። ከጌታ ከማይቀየሩበት ትእዛዛቶችና የእኛ እንደ ግለሰብ እንደ ቤተሰብ እና እንደ ኅብረተሰብ ከሚኖርበት ደስታና ደህንነት ጋር ካላቸው ግንኙነት በላይ ከቅዱሳት መጻሕፍት ውስጥ በጥንካሬ የሚገለጹ ምንም ትምህርቶች የሉም። እነዚህ የሥነ ምግባር እውነቶች ናቸው። ለጌታ ትእዛዝ ታዛዥ አለመሆን ሁልጊዜም በረከቶቻችንን እንድናጣ ያደርጉናል። እነዚህ ነገሮች አይቀየሩም። የኅብረተሰብ ሥነ ምግባር መመሪያ እንደ ተደናቀፈ በሚገኝበት ዓለም ውስጥ በዳግም የተመለሰው ኢየሱስ ክርስቶስ ወንጌል እንዲሁም የዚህ ካስማዎች ወርዶች የዚህ ቤተሰቦች ወይም ግለሰብ አባላት መወዛወዝ አይቻልም። የትኛውን ትእዛዛት ከሌላ በላይ አስፈላጊ ነው በማለት መምረጥ የለብንም። ነገር ግን የእግዚአብሔርን ትእዛዛት በሙሉ መቀበል ይገባናል። ጽኑና የማይነቃነቅ በጌታ ለመቀየር ሙሉ እውነት ያለን እናም በቃል ኪዳኑ ፍጹም የሆነ እምነት ሊኖረን ያስፈልገናል። በኮረብታ ብርሃት ያልተቀየሩና በምንም የማይቀየሩ ትእዛዛትን የመጠበቅ ምሳሌ እንሁን። ሁልጊዜም እንደዚሁ እንሁን። ትንሹ መጽሐፍ የኋለኛው ቀን ቅዱሳን ወታደሮችን በጦርነት ጊዜ በሥነ ምግባር ጽኑ እንዲሆኑ እንደሚያበረታታው እኛም በኋለኛው ቀን ጦርነት ለዓለም በሙሉ እናም በልዩ የእግዚአብሔርን በረከቶች ለሚፈልጉት የእግዚአብሔር ልጆች ማመልከቻ እንሁን። ስለዚህ የምመሰክረው በኢየሱስ ክርስቶስ ስም ነው። አሜን።